نجا نبولا انصر على خيتي سكن تفانا مرات التان
يي يا امريكا دمز راديو تابانو
Now they have come to the open and admitted and brazenly bragging about how they attacked the defense forces as what they call the preemptive strike. And so now it is clear who as to who initiated the attack, which we
አሁን በግልጽ ወጥተው ሊደርስ የሚችልን አደጋ ለማስቀረት በሚል እርምጃ የመከላከያ ሰራዊቱን እንዴት እንዳጠቁ በኩራት እየተናገሩ ነው። እና አሁን ጥቃቱን ማን እንደጀመረ ግልጽ ሆኗል።
ኢትዮጵያ የውጭ ጉዳይ ሚኒስትር ዴታና የአስቸኳይ ጊዜ አዋጅ ጽፈት ቤት የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን ናቸው የሰማችኋቸው። የዕለቱ አብይ ርዕስ ዝርዝሩን ይመለከታል። ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ህዳር 7 2013 ዓ.ም ተመረጽ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየናት፣ ቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅት ታየ።
ጤናስጥልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ህወሓት በኢትዮጵያ የመከላከያ ሰራዊት ላይ ጥቃት መፈጸሙን ማመኑ እየወሰድን ያለነውን ህግ የማስከበር እርምጃ ምክንያታዊነት የሚያረጋግጥ ነው ሲል ፌደራል መንግስቱ አስታወቀ። በክልሉ በሚገኝ ቴሌቪዥን የተናገሩት የህወሓት አባል ሴክሬተሪ ጌታቸው ድርጅቱ በሰሜን እዝ ላይ ጥቃት መፈጸሙን በግልጽ አብራርተዋል። በሌላ በኩል ዩናይትድ ስቴትስ ህወሓት በኤርትራ ላይ የፈጸመውን የሮኬት ጥቃትና ግጭቱን ዓለም አቀፋዊ ለማድረግ የያዘውን ጥረት እንደምታወግዝ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ በትዊተር ገጻቸው ትናንት ባወጡት ቃል የሲቪሎች ደህንነት እንዲጠበቅ፣ ውጥረቱ እንዲረግብና ሰላም እንዲመለስ አስቸኳይ እርምጃ ይወሰድ ብለን መወትወታችንን እንቀጥላለን ብለዋል። የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ኃይሎቻቸው አስመራ ላይ የቀዳሚውን የሮኬት ጥቃት እንዳደረሱ አረጋግጠዋል፣ ይቀጥላል ሲሉም ዝተዋል። የዩናይትድ ስቴትሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናሽ ማይካድራ ላይ በሲቪሎች ላይ የደረሰውን ጭፍጨፋ አውግዘው የኢትዮጵያ ባለስልጣናት ጭፍጨፋውን በተመለከተ በአስቸኳይ ጥልቅ ምርመራ አድርገው ተጠያቂዎቹን የህግ የበላይነት በሚፈቅደው መሰረት ለፍርድ እንዲያቀርቡ እናሳስባለን ሲሉ በትዊተር ገጻቸው አስፍረዋል። በመላው ትግራይ ግጭቱ እንዲያከትም አስቸኳይ እርምጃ እንዲወሰድ አጥብቀን እናሳስባለን ያሉት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር የሰላም መስፈንና የሲቪሎች ደህንነት መጠበቅ አስፈላጊ ነው ሲሉም አሳስበዋል። በኢትዮጵያ የኮቪድ-19 ይዞታ ዜና ባለፉት 24 ሰዓታት ጊዜ ውስጥ 4213 ሰዎች ላይ የቫይረሱ ምርመራ ተካሂዶ 336 ሰዎች ላይ ቫይረሱ እንደተገኘ የጤና ሚኒስቴር መረጃ አመልክቷል። 241 የተገኙት አዲስ አበባ ውስጥ ሲሆን የተቀሩት በተለያዩ የሀገሪቱ ክፍሎች ነው። በዚሁ የ24 ሰዓት ጊዜ ውስጥ የ12 ሰዎች ህይወት በኮቪድ-19 ሳቢያ ማለፉን መረጃው ጨምሮ አመልክቷል። ኬንያ በሀገሯ የሚገኙ ትምህርት ቤቶች በሙሉ ታህሳስ 26 ቀን እንዲከፈቱ ዝግጅት ማድረጓን ተናገረች። ዝግጅቱ የተከናወነው ፕሬዝደንቱ ኡሁሩ ኬንያታ ባወጡት እቅድ መሰረት መሆኑን የትምህርት ሚኒስትሩ አስታውቀዋል። በሌላ በኩል በሀገሪቱ የኮቪድ-19 ስርጭት በአሳሳቢ ደረጃ እየጨመረ መሆኑን መንግስቱ ማስታወቁን አክሎ ከናይሮቢ ገልሞ ዳዊት የሚከተለውን ዘገባ ይዞ ቀርቧል።
በኬንያ በመጪው ታህሳስ 26 ሁሉም ትምህርት ቤቶች ለተማሪዎች ክፍት እንደሚሆኑ የኬንያ ትምህርት ሚኒስቴር አስታውቋል። የኬንያ ትምህርት ሚኒስቴር ጆርጅ መጎሃ ዛሬ ውሳኔውን በማስመልከት ማብራሪያ ሰጥተዋል።
All schools will reopen fully on the 4th of January.
ሁሉም ትምህርት ቤቶች ከጃንዋሪ 4 2021 ወይም ታህሳስ 26 2013 ዓ.ም ጀምሮ የሚከፈቱ ይሆናሉ። ይህም የህፃናት መዋያ፣ ከአንደኛ ክፍል እስከ ሶስተኛ፣ ከአምስተኛ ክፍል እስከ ሰባተኛ ክፍል እንዲሁም ከዘጠነኛ ክፍል እስከ 11ኛ ያሉትን ተማሪዎች በሙሉ የሚያካትት ነው ይላሉ የትምህርት ሚኒስትሩ መጎሃ። ሚኒስትሩ የሁሉም ትምህርት ቤቶች መከፈት ውሳኔ ፕሬዝዳንት ኬንያታ ባለፈው የካቢኔት ስብሰባ ላይ ባስቀመጡት አቅጣጫ መሆኑን ገልጸዋል። መጎሃ ቅርብ ትምህርት የጀመሩ ተማሪዎች የትምህርት ሰሌዳቸው በመዛባቱ የኬንያ ትምህርት ሚኒስቴር ያወጣውን አዲስ የትምህርት ሰሌዳንም በዚሁ ጊዜ ይፋ አድርገዋል። ይሁን እንጂ በኬንያ በተለይ በቅርብ ወራት የሀገሪቱ መንግስት በፊት የነበሩ ቁጥጥሮችን ካላላ በኋላ የኮሮና ቫይረስ ወረርሽኝ ጨምሯል። ትላንት ለምሳሌ በኬንያ ባሪንጎ አስተዳደር ውስጥ በሚገኘው የወንዶች አዳሪ ትምህርት ቤት 38 ተማሪዎች በኮሮና ቫይረስ መያዛቸው ተነግሯል። ሚኒስትር መጓ ስለዚህ ክስተት የቫይረሱ ስርጭት ቢኖርም ትምህርት ቤቶቻችንን ከፍተን የዕለት ተዕለት ኑሯችን ማስኬድ መልመድ አለብን ሲሉ ተደምጧል። የኬንያ ጤና ሚኒስቴር አሃዝ እንደሚያሳየው አሁንም የበሽታው ወረርሽኝ በአገሪቱ እያየለ መሆኑን ነው። ትላንትና ዛሬ ብቻ በአጠቃላይ 38 ኬንያውያን በኮሮና ቫይረስ ሕይወታቸው ማለፉንም የኬንያ ጤና ሚኒስቴር አስታውቋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሁለት ሳምንት ሊሞላው ከተቃረበው ፕሬዚደንታዊ ምርጫ ወዲህ ትናንት ለመጀመሪያ ጊዜ ጆ ባይደን ያሸነፏቸው መሆኑን የተቀበሉ የሚመስል ነገር ተናገሩ። ወዲያው አስከትለው ግን አለመቀበላቸውን አስታውቀዋል። ትራምፕ በትዊተር አከታትለው በሚያወጧቸው ጽሑፎቻቸው ያለማስረጃ የተሸነፍኩት ምርጫው ስለተጭበረበረ ነው እያሉ ይናገራሉ። ዋና ዋናዎቹ የዩናይትድ ስቴትስ የዜና ማሰራጫዎች ጆ ባይደን የሚያስፈልጋቸውን 270 ድምጽ በላይ ይዘው አሸንፈዋል ብለው ካወጁ አንድ ሳምንት ያለፈ ቢሆንም ሪፐብሊካኑ ፕሬዝዳንት እስካሁን በይፋ መሸነፋቸውን ሊያስታውቁ ፈቃደኛ አልሆኑም። ሚስተር ትራምፕ ባንዱ አስተያየታቸው ያሸነፈው ምርጫው ስለተጭበረበረ ነው ካሉ በኋላ አስከትለው ማስረጃ የሌለው ወንጀላቸውን በመቀጠል የምርጫ ታዛቢ እንዲገኝ አልተፈቀደም፣ ድምጹ የተቆጠረው የጽንፈኛ ግራ ቀደሞች የግል ኩባንያ በሆነውና መጥፎ ስም ባለው ዶሚኒየን ኩባንያ ነው ብለዋል። ትዊተር ይህን አስተያየታቸውን ምርጫው ተጭበርብሯል የሚባለው አከራካሪ ነው የሚል ማስጠንቀቂያ ምልክት አያይዞበታል። ፕሬዝዳንቱ ይህን ከጻፉ ከአንድ ሰዓት በኋላ አስተያየታቸውን ግልጽ ለማድረግ ያሸነፈው በሐሰተኛ ሚዲያው አይን ብቻ ነው፣ አንድም የተቀበልኩት ነገር የለም፣ ገና ብዙ ይቀራል፣ ይህ ምርጫ ተጭበርብሯል ሲሉ ጽፈዋል። ጆ ባይደን ለዋይት ሀውስ ጽህፈት ቤት ኃላፊነት የሾሟቸው ሮን ክሌን በምላሻቸው ዶናልድ ትራምፕ ትዊተር ላይ የሚናገሩት ጆ ባይደንን ፕሬዝደንት አያደርጋቸውም ወይም አይከለክላቸውም፣ ያን የአሜሪካ ሕዝብ አድርጎታል ሲሉ ተናግረዋል። በሀገሪቱ ዙሪያ ያሉ የምርጫ ባለስልጣናት ለቪኦኤም ለሌሎችም የዜና ማሰራጫዎችን በሰጡት መግለጫ በምርጫው ቀንና በድምፅ ቆጠራ ባይደን ማሸነፋቸውን ሊቀይሩ የማይችሉ አንዳንድ ትናንሽ እክሎች መከሰታቸው እንዳለ ሆኖ በስፋት የማጭበርበር ተግባር መፈጸሙን የሚያሳይ ምንም ማስረጃ አላገኘንም ብለዋል። በሌላ የዩናይትድ ስቴትስ ምርጫ ነክ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻቸው ፔንሲልቬኒያ ላይ በተካሄደው ምርጫ የውጤት ማረጋገጫ እንዳይሰጥ ለማሳገድ ከከፈተው ክስ ትልቁን ክፍል እንዳነሳ ታውቋል። አሁን የክሱ ትኩረት በትናንሽ የድምፅ ውጤቶች ላይ ብቻ እንደሚሆን ነው የተገለጸው። የፕሬዝደንቱ የምርጫ ዘመቻ ለፌዴራል ፍርድ ቤት ከልሶ ባስገባው የክስ ዶሴ ፊላዴልፊያና ፒትስበርግ ከተሞች ላይ በፖስታ የተላኩ ድምፆች ቆጠራዎችን ታዛቢዎች ተገኝተው እንዳይቆጣጠሩ የምርጫ ባለስልጣናት ሕግ ተላልፈው ከልክለዋል የሚለውን ክስ ነው ያወጣው። ለኮቪድ-19 መከላከያ ክትባት ፍለጋው ጥረት አንድ ሌላ መልካም ዜና ይዞ መጥቷል። የዩናይትድ ስቴትስ ሞደርና ኩባንያ በሰራው የሙከራ ክትባት በሶስተኛውና የመጨረሻው የሰው ላይ ሙከራ በተገኘው የመጀመሪያ ውጤት ክትባቱ 94.5% ውጤታማ መሆኑን እንዳሳየ ገልጿል። ግዙፉ ማሳቹሴትስ የሚገኘው የመድኃኒት ኩባንያ ሞደርና ክትባቱን የሰራው ከዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ኢንስቲትዩት ጋር በመተባበር ነው። ባለፈው ሳምንት የዩናይትድ ስቴትስ ፋይዘር እና የጀርመኑ ባዮንቴክ እየሞከሩት ባለው ክትባታቸው ከፍተኛ ስኬት መታየቱን እንዳስታወቁ ይታወሳል። የዩናይትድ ስቴትስ ጆንሰን ኤን ጆንሰንም እንደዚሁ በሰራው ክትባት ላይ የመጨረሻውን ደረጃ ሙከራ እንግሊዝ ውስጥ እንደሚጀምር አስታውቋል። በሌላ የኮቪድ-19 ዜና በኮቪድ-19 ታመው ያገገሙ ወጣቶች በብዙ የውስጥ አካላታቸው ላይ ረዘም ላለ ጊዜ የሚቆይ ጉዳት ሊገጥማቸው እንደሚችል ብሪታንያ ውስጥ የተካሄደ አንድ ጥናት ጠቆመ። በዚህ ጥናት መሰረት 200 በሚሆኑ በኮቪድ-19 ታመው የዳኑ ህሙማን ላይ በተካሄደ ክትትል 70% የሚሆኑት ላይ የልብና የሳምባን ጨምሮ በተለያዩ የውስጥ አካላት ላይ ቫይረሱ ከያዛቸው ጊዜ ጀምሮ እስከ 4 ወር ድረስ ሊቆይ የሚችል የዘለቀ ጉዳት እንደሚታይ ነው የተስተዋለው። ይህ በዚህ እንዳለ በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር ከ54.4 ሚሊዮን አልፏል። የሞቱት ሰዎች ቁጥር ደግሞ ከ1.3 ሚሊዮን ማለፉን የጆንስ ሆፕኪንስ የመረጃ ማዕከል የተገኘው አሃዝ ያሳያል። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ቫይረሱ በምርመራ ከተገኘላቸው የፓርላማ አባል ጋር በቅርብ መገናኘታቸውን ተከትሎ ራሳቸውን ለይተው እንዳሉ ተገልጿል። ባለፈው ሚያዝያ ወር በኮቪድ-19 ታመው ያገገሙት ቦሪስ ጆንሰን በትዊተር ገጻቸው ካወጡት ቪዲዮአቸው ጋር እንደ ስጋ ቤት ውሻ ብርቱ ነኝ፣ የሰውነት የበሽታ መከላከያ ከሰውነቴ ፍልቅ ፍልቅ ይላል ብለው እንደነበረ ይታወሳል። በመጨረሻም እስራኤል ምስራቅ ኢየሩሳሌም ውስጥ 1200 መኖሪያ ቤቶችን ለመገንባት በያዘችው እቅድ እንደምትገፋ አስታወቀች። እቅዱ ቤተልሔምንና ምስራቅ ኢየሩሳሌምን የሚከፍል በመሆኑ ወደፊት የፍልስጤምን እንደ ሀገር መመስረት የማይቻል ያደርገዋል ሲሉ ፍልስጤማውያን እየተናገሩ ናቸው። ይህ የእስራኤል መግለጫ በእስራኤልና በቀጣዩ የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን አስተዳደር መካከል ውጥረት ሊፈጥር እንደሚችልም ተገልጿል። ሊንዳ ግራንድስታይን ከኢየሩሳሌም ለቪኦኤ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
ጊቫት ሃማቶስ በእስራኤልና በቤትልሔም መካከል የምትገኝ እስራኤልና ፍልስጤምን የምታወዛግብ ቦታ ነች። እስራኤል ከዚህ ቀደም በዚህ ቦታ ለመገንባት አውጥታው የነበረውን የሰፈራ ማስፋፊያ እቅድ በዓለም መንግስታት ጣልቃ ገብነት ተገድቶ የነበረ ቢሆንም ከ1200 በላይ ቤቶችን ለመገንባት እሁድ ዕለት ባወጣችው ጨረታ እንደገና እንደገፋችበት አሳይታለች። እስራኤል ጊቫት ሃማቶስን በኢየሩሳሌም አቅራቢያ ያለ የሀገሯ አካል እንደሆነ ትገልጻለች። ፍልስጤማውያን ደግሞ እንደ አውሮፓውያን አቆጣጠር በ1967 ዓመተ ምህረት እስራኤል አይሁዳውያንን በማስፈር የወሰደችው እንጂ የእርሱ አይደለም ይላሉ። እስራኤል ለግንባታው ያወጣችው አዲስ ጨረታ የሚያልቀው በጥር 18 አዲሱ ተመራጭ ፕሬዚዳንት ጆ ባይደን ቢሮአቸውን ሊረከቡ 2 ቀናት ብቻ ሲቀራቸው ነው። የሰፈራ ማስፋፋት ፖሊሲን የሚቃወመው የፒስ ናው ቃል አቀባይ ብራያን ስሬቪስ በአዲሱ ተመራጭ ፕሬዚዳንት ጆ ባይደን አስተዳደር በሚኖረው የዩናይትድ ስቴትስ ፖሊሲ ይህ ማስፋፊያ ሊቀየር ይችላል የሚል እምነት አላቸው።
We expect that under the Biden administration you won't see
በባይደን አስተዳደር ዘመን በትራምፕ አስተዳደር የነበረውን ያህል የሰፈራ መርሃ ግብሮች እውቅና መስጠት አናይም ብለን እንጠብቃለን። ሆኖም እውቅና የተሰጣቸው የሰፈራ እቅዶች በከፍተኛ መጠን ማሻቀባቸውና ያ ግንባታ የግንባታዎቹ መጀመር በመጪዎቹ 4 ዓመታት ውስጥ ሊከናወኑ እንደሚችሉ ግን እንገነዘባለን።
ህገ ወጥ የነበረው የአይሁድ ሰፈራ እቅድ በፕሬዝዳንት ዶናልድ ትራምፕ አስተዳደር ፖሊሲ ስር እውቅና አገኘ። ምንም እንኳን በፕሬዝዳንት ትራምፕ የቀረበው የሰላም እቅድ በተባበሩት አረብ ኤምሬትስ እና በባህሬን መካከል መደበኛ ግንኙነት እንዲፈጠር ቢያግዝም፣ ነገር ግን እስራኤል በዌስት ባንክ ላይ 1/3 እንድትጨምር መንገድ ከፍቶላታል ይላል። ይላሉ ተንታኞች። የአውሮፓ ህብረት እቅዱ ኢየሩሳሌምና ቤተልሔምን ይከፋፍላል፣ የፍልስጤምን የመንግስት ግንባታ ሂደት አስቸጋሪ ያደርገዋል፣ እንዲሁም ምስራቅ ኢየሩሳሌምን የፍልስጤም ዋና ከተማ የማድረግ እቅድን ያበላሻል በማለት ተቃውመውታል። ነገር ግን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአረብ ሀገራትና ለአይሁድ ነዋሪዎች ጥቅም ስንል ግንባታችንን እንቀጥላለን ብለዋል። በጊባት ሐማቶስ የሚገነባው 1200 አዳዲስ ቤቶችን ጨምሮ አጠቃላይ 4000 ቤቶችን እንገነባለን ብለዋል። ኔታንያሁ ደግመው ደጋግመው ኢየሩሳሌም በእስራኤል ሉዓላዊነት ስር ትቆያለች ብለዋል። በእስራኤል በተገነባው ዌስት ባንክ 500,000 አይሁዳውያን መስፈራቸው ይታወቃል። ከነዚህ ውስጥ 200,000 የሚሆኑት በመስራቅ ኢየሩሳሌም የሰፈሩ ናቸው። የፒስ ናው ቃል አቀባዩ ብራያን ይህ የሰፈራ ማስፋፊያ የሚቀጥል ከሆነ የፍልስጤም መንግስት ማቋቋምን የማይቻል ያደርገዋል ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራውን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ህዳር 7 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። ህወሓት በኢትዮጵያ የመከላከያ ሰራዊት ላይ ጥቃት መፈጸሙን ማመኑ እየወሰድን ያለነውን የህግ ማስከበር እርምጃ ምክንያታዊነት የሚያረጋግጥ ነው ሲል የፌዴራል መንግስቱ አስታወቀ። የህወሓት ድርጊት የአገር ክህደት ወንጀል መሆኑን የገለጹት የኢትዮጵያ መንግስት ቃል አቀባይ አምባሳደር ሬድዋን ሁሴን ምንም አይነት ድርድር አይኖርም ሲሉ ተናግረዋል። በትግራይ በክልሉ በሚገኝ ቴሌቪዥን የቀረቡት አንጋፋ የህወሓት አባል ሴኮ ቱሬ ጌታቸው ድርጅቱ በሰሜን እዝ ላይ ጥቃት መፈጸሙን በግልጽ ያብራሩት ሰሞኑን ነው ሲልም ይገልጣል አብይ ርዕሱ። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በዩጋንዳና በሌሎች አካባቢው ሀገሮች እያደረጉ ያሉት ጉብኝትም ይህንኑ አቋም በማስረዳት ላይ ያተኮረ መሆኑን አምባሳደር ሬድዋን ዘርዝረዋል። በሌላም በኩል ዩናይትድ ስቴትስ ህወሓት በኤርትራ ላይ የፈጸመውን የሮኬት ጥቃትና ግጭት ዓለም አቀፋዊ ለማድረግ የሚያደርገው ያለ ችን በጥብቅ እንደምታወግዝ ገልጻለች። እስክንድር ፍሬው ነው ያጠናቀረው።
ሐሳባቸውን በትዊተር ያሰፈሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህግ የማስከበር እርምጃ ሲሉ የገለጹት የመከላከያ ሰራዊቱ እንቅስቃሴ በምን ሁኔታ ላይ እንደሚገኝ ጠቁመዋል። የወታደራዊ እርምጃው ዓላማዎች በፍጥነት እየተደረሰባቸው ነው በማለት ነው ያስረዱት። ወታደራዊ እርምጃው የሚቆመውም ሶስቱ ዓላማዎቹ ሲሳኩ መሆኑን አመልክተዋል። ዓላማዎቹ በማለት የገለጿቸውም የወንጀለኛው ቡድን ትጥቅ መፍታት፣ በክልሉ የህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞች ለፍርድ መቅረብ የሚሉ ናቸው። ልክ የዛሬ ሳምንት ነበር ህወሓት በሰሜን እዝ ላይ ጥቃት መፈጸሙን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ስፍራው ተጉዘው የመጡት የኢትዮጵያ መከላከያ ሰራዊት ሌተናል ጄኔራል ባጫ ደበሌ ደግሞ በጊዜው ሆነ ያሉትን ዛሬ ለጋዜጠኞች አብራርተዋል። ጄኔራል ባጫ እንዳሉት ህወሓት በሰሜን እዝ ላይ የፈጸመው ጥቃትና አፈጻጸሙ ታሪክ ይቅር የማይለው ነው።
እነዛ የተሰዉትን የመከላከያ አባላት ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛ ፈንድቶ የጅብስ ሳይ ነው የሆነው። ይሄ አይደለም በእንደዚህ አይነት 21 ዓመት አብሮ አንድ ጉድጓድ የቀብሮ ጉድጓድ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ነገራቸው እሻ ሲመጣ የሚያርስ፣ ጉድጓሎ ሲመጣ የሚጎለጉል፣ እህል ሲደርስ የሚያጭድ፣ ያጨደውን ወቅቶ ጎተራ የሚያስገባ፣ አንበጣ የሚከላከልለት፣ ኮቪድ ሲመጣ ኮቪድን የሚከላከልለት፣ የሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያልሰራ ቦታ የለም። ቁማችንም ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው የጨፈሩበት። የእነሱን ሬሳ አንስቶ ሲቀብሩ የሀገር መከላከያ ሰራዊት ጋሻ የሆነውን ሬሳው ላይ ነው የጨፈሩት። ሬሳ አትቅበር፣ ልብስ ማውለቅ ምኑ ነው? ገሎ አያውቁም ማለት ነው። እነዚህ ሰዎች ተዋግተው ሰው ገሎ አያውቁም። ተዋግቶ ሰው የገደለ ጀግና ነው እና የተዋጋውን በጀግንነት ይቀብራል። የሰሜን እዝ 21 ዓመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው።
ዛሬ ለውጭ ሀገር ጋዜጠኞች መግለጫ የሰጠው የኢትዮጵያ መንግስትም ይህንኑ የህወሓት ድርጊት አስረድቷል። የአስቸኳይ ጊዜ አዋጅ ሴክሬታሪያት ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንደዚህ ነበር ያብራሩት።
last step which is a red line which is very much irredeemable is attacking Ethiopian National Defense Forces.
ቀይ መስመር የሆነው የመጨረሻው ደረጃና ይቅርታ የማያሰጠው ነገር የኢትዮጵያን ብሔራዊ የጸጥታ ኃይል ማጥቃት ነው። ያ የየትኛውም ሀገር ሉዓላዊነት የመጨረሻ መገለጫና ተምሳሌት ነው። የጦር ዘህን ዋና ማዘዣ ጣቢያ ከሚያጠቃ ዋና ከተማህን ለማጥፋትም ከሚያስፈራራ የትኛውም አካል ጋር ቁጭ ብለህ እንዳያጠቃህ አትወያይም። ስለዚህ ማንኛውም ሀገር የሚያደርገው መጀመሪያ ስጋቱን ደምስሶና አጥፍቶ ከዚያ መነጋገር ነው፣ ዘላቂነት ያለው ሰላም እንዲመጣ ነው ያሉት። እናም በመንግስት የተቀመጡት 3 ዓላማዎች ሳይሳኩ ውይይትም ሆነ ንግግር እንደማይታሰብ ነው አምባሳደር ሬድዋን ያብራሩት። ይህም ሆኖ በህዋት ላይ የሚወሰደው እርምጃ ጥንቃቄ በተሞላበት ሁኔታ እንደሚካሄድ ቃል አቀባዩ ተናግረዋል።
This operation will be short. Its objectives are very much clear.
ይህ ወታደራዊ እርምጃ በአጭር ጊዜ የሚጠናቀቅ ነው። ዓላማዎቹም በጣም ግልጽ ናቸው። መንግስት አላስፈላጊና አሉታዊ ውጤቶችን ለመቀነስና ሲቪሎች እንዳይጎዱ የተቻለውን ጥንቃቄ ያደርጋል ነው ያሉት። ይህ በእንዲህ እንዳለ በህዋት ቡድን ላይ ከባድ ሰብአዊና ቁሳዊ ጉዳት አድርሰናል ሲሉ የሰሜን እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም ተናግረዋል። በተለይም ዳንሻን፣ ሁመራንና ሌሎችንም አካባቢዎች ሙሉ በሙሉ ተቆጣጥረናል ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። አሁን ወደ ቀዳሚው የመጽሔቱ ርዕስ እንሻገር። የመከላከያ ሰራዊትና የአማራ ልዩ ኃይል በተቆጣጠራቸው የራያ አላማጣ አካባቢዎች አንጻራዊ ሰላም መስፈኑን አካባቢውን ተዘዋውረው የማየት እድል ያጋጠማቸው ተናገሩ ይለናል መስፍን አራጌ ከደሴ ባጠናቀረው ዘገባ። መከላከያ ሰራዊት ሰብአዊ ጉዳቶችን እንዳይደርሱ ላደረገው ጥንቃቄ ምስጋናቸውን መግለጻቸውን ጠቅሶ ተከታዩን አጠናቅሯል።
የፌደራሉ መከላከያ ሰራዊት ከአማራ ልዩ ኃይል ጋር በመሆን በወሰደው ወታደራዊ ጥቃት ከተቆጣጠራቸው ቦታዎች ዋጃ፣ ጥሙጋ፣ አላማጣና በአላማጣ ዙሪያ ያሉ አካባቢዎች እንደሚገኙበት የሀገር ውስጥ መገናኛ ብዙሃን በዘገባቸው አስታውቀዋል። በቁጥጥር ስር ወደዋሉት የራያ አላማጣ አካባቢዎች ከሰራዊቱ ጋር የመግባት እድል እንዳጋጠማቸው ለአሜሪካ ድምጽ ሬዲዮ የገለጹ አስተያየት ሰጪ እንዳሉት ሰራዊቱ ወደ አካባቢዎቹ ሲዘልቅ ደማቅ አቀባበል ተደርጎለታል።
ልክ እንደና ታይዋለህ ህዝቡ እንዴት ያለቅስ ማንቸስተር ይደሰት እንደነበረ። ኢሚግራት የተያዘ ህዝብ እንጂ በራሱ ሀገር የሚመራ በራሱ መንግስት የሚመራ ህዝብ አይመስልህም ነበር። የማህበረሰቡ ጭብጨባና ጩኸት
የታሸገ ሀያ ምሳል በሚያልፈው መኪና ላይ እየወረወረ ይጭና
እንኳን መሳችሁልን ማንቸስተር ነው የነበረው።
የአማራ ብዙሀን መገናኛ ኤጀንሲም የዋጃና የአላማጣ ነዋሪዎች ሰራዊቱን በሆታ ሲቀበሉት ከስፍራ ሆኖ ባስተላለፈው ዘገባ አሳይቷል።
ከምገልጸው በላይ
ራያ ተቀጥቅጧል። አልተረፈ ትጨልቀውናል። አሁን ብንታጠቅም ደስታን ችለው ከራሴ ጀምሮ ሀገር እንደ ሀገር እንዳይቀጥን በየአቅጣጫው በጅጅጋም ቢሆን በደቡብም በመተከል በዚህ እየዞሩ ህዝብ እያጠፉን ያሉት እነዚህ የጥፋት ኃይሎች ናቸው። ህዝብ በማይጎዳ መልክ እንዲያርጉ ነጻነት በመስጠታቸው አሁንም ደጋግመን ኖቤል የተሸለሙትን በራያ ህዝብ ኖቤል እንሸልማቸዋለን።
ከመንግስታችን ጎን ጠቅላላ የራያ ህዝብ በሙሉ ይሰለፋል። ወደኋላ የምንለው ምክንያት የለንም።
የአካባቢው ወጣት ከጸጥታ ኃይሉ ጋር በመሆን ጸጥታውን የማስጠበቅ ስራ እየሰራ መሆኑን ታዝብ ያለው ብለዋል። አስተያየታቸውን እየሰጡን ግለሰብ
ከተሞችን በማረጋጋት በተረፉ ርዝራዦችን በመልቀም የባጃጆች ላይ የሚተላለፉትን ህገወጥ የጦር መሳሪያዎች ለማስያዝ ሰፊ ስራ እየሰራ ነው ያለው።
አስተያየት ሰጪው ለመከላከያ ሰራዊትም ምስጋናቸውን አቅርበዋል።
ህዝባዊ ሳሰብ ያለው ሰራዊት በጤኖ ራሳል ጊዜ እስከማልገምት ድረስ ነው ጥንቃቄ የሚያደርጉት ለሲቪሉ ማህበረሰብ በጣም በጣም ነው የሚደንቀው። እንዲህ ሁሉ ወታደር መሆን የተመኘን ጊዜ ነው አሁን፣ ልዩ ኃይል መሆን የተመኘን ጊዜ ነው አሁን። ይህንን በማየቴ ትላንት በጣም ነው የተደሰትኩት። እኛ ወደፊት እናንተ ጋር እንገባለን ስንል እኛ እንሞት ላይ የተፈጠር ነው ለሞት ነው አንድ ስንል እንዳይሞት መልሱ እንዲህ ሲሉ አስራ ምናምን ቀን ደረቅ ኮቸሮ እየበላ እንዲህ መሆን ይህን ባይኔ ሳይ ተደንቅኩኝ፣ ተገረምኩ። በቃ ያበላሹን የነበሩት መሪዎቹ ናቸው።
ይህ በእንዲህ እንዳለ ከጦርነቱ በፊትም ሆነ በጦርነቱ ምክንያት ከትውልድ ቀያቸው ተፈናቅለው በሰሜን ወሎ ቆቦና አካባቢው በመጠለያ ካምፕ የሚገኙ ተፈናቃዮች ወደ አካባቢያቸው ለመመለስ ዝግጅት በማድረግ ላይ መሆናቸውን በቆቦ መጠለያ የሚገኙት የተፈናቃዮች ቃል አቀባይ ሰለሞን ቀለሙ አስረድተዋል።
አሁን ውሳኔ ላይ የገባ ነው። እዛ ያሉ ወንጀለኞች አሉ፣ የነሱ የትህነግ ተባባሪዎች። እዚህ ያለው ህብረተሰብ ዝም ብሎ በግብስብስ ይሄ የበቀል አይነት ነገር እንዳይሆን ከወደዚሁ ህግንና ህግን መሰረት ባደረገ ሁኔታ ትክክለኛ ወንጀለኛ የሚባሉትን ሰዎች ለህግ አሳልፈን ወደ ራያ ቆቦ ወረዳ በማምጣት ሌሎቹንም እንደዚህ ስጥቅ ያልፈጡ ሰዎች ካሉ ከመንግስት ጋር እየሆና እየተባበርን እንድንሰራ ጥረት እየተደረገ ነው።
በሌላ በኩል ወታደራዊ ባለስልጣናትን ጠቅሶ የአማራ ብዙሀን መገናኛ ኤጀንሲ እንደዘገበው መከላከያ ሰራዊት ራያ አላማጣንና አካባቢውን ከመቆጣጠሩ በፊት በአካባቢዎቹ በህወሓት ቁጥጥር ስር የነበሩ ከ10,000 በላይ ወጣቶች ወዳልታወቀ ቦታ ተወስደዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ተከታዩ የመጽሔት ርዕስ ደግሞ ወደ መቀሌ ይወስደናል። ዛሬ ረፋድ ላይ የአውሮፕላን ድብደባ መካሄዱን በጥቃቱም የአንድ ሰው ህይወት መጥፋቱንና የመኖሪያ ቤቶች ላይ ጉዳት መድረሱን ጠቅሶ የመቀሌው ዘጋቢያችን ሙልጌታ አጽባሀ ተከታዩን አድርሶናል።
በመቀሌ ከተማ ዛሬ ረፋድ ለ5:15 ጉዳይ የጦር አውሮፕላን ድብደባ ተፈጽሟል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይቷል። ድብደባው የተፈጸመበት ቦታ ሂጂ እንደተመለከትኩት በሶስት ቦታዎች በድብደባ የተፈጠሩ የተባሉ ጉድጓዶች አይቻለሁ። የአካባቢ ነዋሪዎች እንደገለጹት በሁኔታው አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሃን ወገኖች ላይ መፈጸሙ ከመግለጽ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢ ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻለሁ። የትግራይ ክልል መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ለዓለም አቀፍ ማህበረሰብ ባወጡት መግለጫ በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች፣ ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል። በዚህም የዓለም አቀፍ ማህበረሰብ ሊኮንነው ይገባል በማለት ነው በመግለጫቸው ያመላከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት። አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። በሌላ ዜና በመቀለ ከተማ የባንክ አገልግሎት ተጀምሯል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸው ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዘው ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
አዲሱ ተከታዩ የመጽሔት ዘገባ ደግሞ ወደ አዲስ አበባ ይመልሰናል። አዲሱ የኢትዮጵያ ውጭ ጉዳይ ሚኒስትር የሀገሪቱ መንግስት ለሰብአዊ መብት ቅድሚያ እንደሚሰጥና የሰብአዊ መብት አያያዝን በተመለከተም ለውጭም ሆነ ለአገር ውስጥ ዜጎች መንግስት ሙሉ ኃላፊነቱን እንደሚወስድ ለዲፕሎማቲክ ማህበረሰቡ ማስታወቃቸውን ገልጦ የአዲስ አበባው ዘጋቢያችን መለስካቸው አማሃ ባጠናቀረው ዘገባው ራሱን የሚያከብር ማንኛውም መንግስት ብሔራዊ ጥቅሙን አሳልፎ እንደማይሰጥና ወንጀለኞችን ለህግ ማቅረብም የውስጥ ጉዳይ ነው ሲሉ የተናገሩትን ጠቅሶ ተከታዩን አድርሶናል።
በቅርቡ የሀገሪቱ የውጭ ጉዳይ ሚኒስትር ሆነው የተሾሙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በአሁኑ ጊዜ በትግራይ ብሔራዊ ክልል እየተከናወነ ነው ባሉት የህግ የማስከበር ስራ አንዳንድ መንግስታት ያላቸውን ስጋት በተመለከተ ለዲፕሎማቲኩ እና ለአጠቃላይ ዓለም አቀፉ ማህበረሰብ ገለጻ ማድረጋቸውን የሚኒስቴሩ ቃል አቀባይ ዲና ሙፍቲ ለጋዜጠኞች አስረዱ። በቃል አቀባዩ እንደተገለጸው በሀገሪቱ ያለው ነባራዊ ሁኔታ በማስረዳትና በማብራራት ረገድ የሚከናወነው ስራ እንደሚቀጥልና ይህንንም ለዲፕሎማቲክ ማህበረሰቡ ለማካፈል ጥረት እንደሚደረግ ገልጸዋል። በአሁኑ ወቅት በትግራይ የሚከናወነው ሰላምንና ህግን የማስከበር ስራ አንዳንድ የመገናኛ ብዙሃን አካላት እንደሚሉት ዓላማው የተወሰነውን የኢትዮጵያ የህብረተሰብ ክፍል የማግለል አይደለም ብለዋል። በተጻራሪው የዘመቻው ኢላማ ህገወጥ ስራ የሰሩ ከህግ ያፈነገጡ በህግ የሚፈለጉ የተወሰኑ ሰዎች ናቸው ብለዋል። በዚህ ዘመቻ መሃል ለዜጎቻቸው ደህንነት ስጋት ላደረባቸው መንግስታትም ምክትል ጠቅላይ ሚኒስትሩ የሰጡትን ምላሽ አምባሳደር ዲና ሙፍቲ ለጋዜጠኞች አብራርተዋል።
በዚህ ኦፕሬሽን ውስጥ ዜጎቻቸው ተጎድተው ከሆኑ ወይም ችግር ገጥሟቸው ከሆኑ እንዴት ከዚህ ችግር እንደሚወጡ ጥያቄ ሲያነሱ ነበር። ይህንንም በስፋት ማብራሪያ ሰጥቷል። የዜጎችን ደህንነት መጠበቅ የውጭ ዜጋ የሆነ የውስጥ ሀገር የኢትዮጵያ መንግስት ኃላፊነት እንደሆነ መንግስት ኃላፊነት እንደሚወስድ ከሚመለከታቸው ወገኖች ጋር የጠቃቀሷቸው ተቋማት አሉ አብረው እየሰሩ መሆኑን የሰብአዊ መብት አያያዝን በተመለከተም ደግሞ የኢትዮጵያ መንግስት ከምንም በላይ ቅድሚያ እንደሚሰጠው በደንብ አስረድተዋል። እዚህም ላይ ተግባቦት የተፈጠረበት ሁኔታ ነው ያለው።
ዲፕሎማቲክ ማህበረሰቡም የኢትዮጵያ ሰላም፣ ደህንነትና መረጋጋት ለአካባቢው ያለውን ጥቅምና ፋይዳ እንደሚረዳም አምባሳደር ዲና ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ በንጹሐን ዜጎች ላይ ጥቃት ያደረሱ የተባሉ ከ20 በላይ የጸረ ሰላም ኃይሎችን ደመሰስኩ ሲል የክልሉ መንግስት አስታወቀ። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ ንጹሐን ዜጎችን የገደሉ የህወሓት ተላላኪ ያሏቸው የጉሙዝ ተወላጆች መሆናቸውን አረጋግጠናል ብለዋል። ከዚሁ ጋር ተያይዞም ቤት ንብረታቸው በታጣቂዎች የተቃጠለባቸው ቁጥራቸው ከ1200 በላይ የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙም የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት መግለጹን ጠቅሶ ናኮር መልካ ተከታዩን ልኳል።
የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ንጹሐን ዜጎች ላይ በደረሰው ዘግናኝ ጥቃት ከ40 በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል።
ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ። እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወግዝ ሆኖ አሰቃቂና በጣም ከሰው ልጅ የማይጠበቅ ድርጊት ነው የተፈጸመው እና በርካታ ዜጎች ህይወታቸው አጥተዋል። ይህ እስካሁን የነበረው የሟች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ ጠፍተዋል ማለት ይቻላል። ያው ወደ 40 የሚሆን ንጹሐን ዜጎች ላይ ነው ጉዳት የደረሰው። በሌላ አቅጣጫ ኦፕሬሽን እየተሰራ ሳለ ነው እንግዲህ እነሱ ባልታስበ በሰላሙኑ መስመር ሲንቀሳቀስ የነበረው ትራንስፖርት ላይ ነው ህዝቡ ላይ ጥቃት ያደረሱ።
የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሓት የጥፋት ተልዕኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው ታጣቂዎቹ በተሽከርካሪው ላይ የነበሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከ20 በላይ የሚሆኑትን መግደላቸውን አክለው አብራርተዋል። ጥቃት ፈጻሚዎቹ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ።
መቀሌ ድረስ ሂዶ ስልጠና ወስዶ ገንዘብም ተከፍሏቸው በአበል መልክ እንደገና በተለያዩ ባንክ ብር እየተላከ ሎጂስቲክ መጠቀሚያ ለዚህ ፍረ ማስረጭነት ተልኮ የተላከው ስንት ማረጋገጫዎች ስላሉ እኮ ነው። ዝም ብለህ ከመሬት ተነስተን ሳይሆን የምናወራው ይታወቃሉ። ከምንይዛቸው ሰዎችም እኮ በአንድ በታቸው እየመስክሩ ነው። ህግ የማስከበር ስራ በርካታ አሁን ግሽፍታ የምንይዛቸው የተማረኩ ሰዎች አሉ። በተለያየ ተቋማም ጊዜ ወደ ህግ ቁጥጥር ስራ ካሉ ሰዎች ላይ ይህን እያረጋግጡልን ነው።
ከዚሁ ጋር ተያይዞ ታጣቂዎቹ ቤት ንብረታቸውን ያቃጠሉባቸው 1200 የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል።
ዛሬ ማለት ነው ሰኞ ጠዋት 12 ሰዓት አካባቢ ላይ ሰዎች ተፈናቅሎ በድባጤ ሃይስኩል ላይ ተጠልሎ እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባወራ ደረጃ ወደ 300 የሚሆኑ በቤተሰብ ደረጃ ወደ 1200 የሚሆኑ ናቸው። በእነዚህ ያው እንጂዎች ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከአሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮንቦይ እና በእጀባ ስለሚሄዱ ብዙ ቀን ሊወስድብን ስለሚችል እዛው አካባቢ ካለን ጊዜያዊ መጋዘን ላይ ወደ አንድ መቶ ኩንታል ይህልና ወደ 25 ሲኤስቪ ወይም ተጨማሪ የህፃናት አልሚ ምግብ፣ ወደ 600 ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር እያደረግን ነው። አሁን የመከላከያ እጀባ እንዲያደርጉ እየተነጋገርን ያለ ነው። ዞሮ ዞሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍስ አድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው፣ ምላሽ ለመስጠት ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹሐን ዜጎች ህይወት በታጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ ዘገባ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። በዩናይት ስቴትስ የኮሮና ቫይረስ ስርጭት እየተስፋፋ ባለበት በአሁኑ ወቅት የ2020 ፕሬዚዳንታዊ ምርጫ አሸናፊ መሆናቸው የተገለጸው የቀድሞ ምክትል ፕሬዚዳንት ጆ ባይደን አገሪቱን ፈጥኖ መርዳት እንዲችሉ የፕሬዚዳንት ትራምፕ አስተዳደር የርክክቡን ሂደት በዚህ ሳምንት እንዲጀምር እየጠየቁ መሆናቸውን የአሜሪካ ድምፅ ዘጋቢ ሚሼል ኩዌን ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የትኛውንም የዩናይትድ ስቴትስ አካባቢ ብንመለከት የኮሮና ቫይረስ ስርጭት እየጨመረ መሆኑን እንረዳለን። የኮቪድ-19 ወረርሽኝ ተጠያቂ የሆነው ቫይረስ ግን በፖለቲካው ድራማ ተሸፍኖ እናገኘዋለን። ይህም ፕሬዚደንት ትራምፕ በ2020 ምርጫ አሸናፊ ከሆኑትና እንደ አውሮፓ አቆጣጠር በመጪው ጥር 20 ፕሬዚደንት ይሆናሉ ተብለው ከሚጠበቁት ከጆ ባይደን አስተዳደር የርክክብ ቡድን ጋር ሆነው ለሽግግሩ ይተባበራሉ ወይስ ምን ያደርጋሉ የሚለው ነው። እስካሁን እንደሚታየው ትራምፕ ያለምንም ማስረጃ ምርጫው ተጭበርብሯል በሚል በስፋት የሚያሰራጩትን ወሬ የቀጠሉበት ሲሆን አዲሱ አስተዳደር የርክክቡንና ሽግግሩንም ስራ እንዲጀምር አልፈቀዱም። የባይደን ቡድን አባላት ወረርሽኙ በተስፋፋበት በዚህ ወቅት ይህ መደረጉ አገሪቱን አደጋ ላይ ይጥላታል በማለት ይናገራሉ። የባይደን ቡድን የኮቪድ-19 አማካሪ ቦርድ አባል የሆኑት ዶክተር ኦቱል ጋዋንዴ እንዲህ ይላሉ።
It is in the nation's interest that the transition team get the threat assessments that the team knows about, understand the vaccine distribution plans. We need to know where the stockpiles are, what the status is of masks and gloves.
ለሀገሪቱ ሲባል የኮሮና ቫይረስን አስመልክቶ እየተደረገ ያለው መከላከል ምን ላይ እንደሆነ መታወቅ አለበት። የርክክብ ቡድኑ ስለ ክትባቱ ስርጭትና እቅድ እንዲሁም መጠኑ ምን ያህል እንደሆነ፣ የእጅ ጓንቶች፣ የአፍና አፍንጫ መሸፈኛ ጭንብሎች ክምችቶች ምን ያህል እንደሆኑ ማወቅ ይኖርበታል። መተላለፍ የሚኖርባቸው መረጃዎች በርካታ ናቸው። እስከ መጨረሻው ደቂቃ ድረስ የሚጠበቁ ነገሮች አይደሉም።
ዋሽንግተን ፖስት እንደዘገበው ፕሬዚደንት ትራምፕ ላለፉት 5 ወራት በተደረጉት የኮሮና ቫይረስ ግብረ ኃይል ስብሰባ አንዱንም አልተካፈሉም። ይሁን እንጂ ፕሬዚደንቱ ባለፈው ሳምንት የኮቪድ-19ን ለመከላከል የሚያስችለው ክትባት ስራ ላይ ስለሚውልበት የጊዜ ሰሌዳ እንዲህ በማለት ተናግረዋል።
This process is starting right away. Millions of doses will soon be going out the door. They're already waiting for that final approval. As soon as April, the vaccine will be available to the entire general population.
ይህ ሂደት ወዲያውኑ ነው የሚጀምረው። በቅርቡ በሚሊዮን የሚቆጠሩ ክትባቶች ለመሰራጨት ዝግጁ ናቸው። የመጨረሻውን ይሁንታ እየተጠባበቁ ነው።
አድሚራል ብሬት ጊርዋር የዋይት ሃውስ የኮሮና ቫይረስ ግብረ ኃይል አባል ናቸው። እሳቸው እንደሚሉት የትራምፕ አስተዳደር የኮሮና ቫይረስን ለመዋጋት የሚያደርገው ጥረት ራሳቸው የባይደን ቡድን አባላትን ጨምሮ በሕዝቡ ዘንድ ከፍተኛ ተቀባይነት አለው። እንዲህ ይላሉ ብሬት።
I want to be as transparent as possible with everybody. This is not a political issue. This is an issue of public health and saving American lives. And I think there's nothing more important than that.
በተቻለ መጠን ከሁሉም ጋር ግልጽ ለመሆን ፈልጋለሁ። ይህ የፖለቲካ ጉዳይ አይደለም። ይህ የሕዝብን ጤንነት የሚመለከትና የበርካታ አሜሪካውያንን ሕይወት ማዳን ነው። ከዚህ በላይ አስፈላጊ ጉዳይ ያለ አይመስለኝም።
የፕሬዝደንት ትራምፕ የቀድሞ የደህንነት ጉዳዮች አማካሪ የነበሩት ጆን ቦልተን የዋይት ሃውስ ሰዎች ቫይረሱን አስመልክቶ ያላቸውን መረጃ ለመጪው የጆ ባይደን አስተዳደር እንዲያጋሩ የሪፐብሊካን ፓርቲ አባላት ግፊት እንዲያደርጉ ጠይቀዋል።
So this is something he needs to get over. And again, I just think it requires Republicans to explain that in the nature of things, we need a transition and we should proceed with it as soon as we can.
አሁንም እንደገና ልድገሙ። ርክክቡ ለምን እንደሚያስፈልግ ሪፐብሊካኑ በግልጽ ማብራራት ያለባቸው ይመስለኛል። በቻልነው ፍጥነት ይህን ነገር ማከናወን ይኖርብናል።
የጆን ሃፕኪንስ ዩኒቨርሲቲ ባወጣው ዘገባ መሰረት በአሁኑ ወቅት በዩናይትድ ስቴትስ ወደ 11 ሚሊዮን የሚሆኑ ሰዎች ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ወደ 246 ሺህ የሚጠጉት ደግሞ ሕይወታቸውን አጥተዋል። በቫይረሱ ስርጭት ዩናይትድ ስቴትስ በዓለም የቀዳሚነቱን ስፍራ የያዘች መሆኑም ተዘግቧል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን የተለያዩ ቅንብሮች ወደሚቀርቡበት ክፍለ ጊዜ ልውሰዳችሁ። 48 የጤና ባለሙያዎች መንግስት በትግራይ ክልል ህግን ለማስከበር እየወሰደ ያለውን እርምጃ ለማገዝ ዛሬ ወደ ስፍራው ተላኩ ይላል ተከታዩ ዘገባ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ የህግና ባለሙያዎቹ ለመከላከያ ኃይላችን ሙያዊ ድጋፍ ለማድረግ በመወሰናቸው ምስጋና ማቅረባቸውን ጠቅሳ ፀሐይ ዳምጠው ተከታዩን አጠናቅራለች።
የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ለህክምና ባለሙያዎቹ ሽኝት ባደረጉበት ወቅት እንደ መከላከያ ሰራዊት ሁሉ የህክምና ባለሙያዎች የተለያዩ ችግሮች ሲያጋጥሙ የህብረተሰቡን ህይወት በማዳን ከፍተኛ ጥረት አድርጓል፣ በማድረግ ላይም ይገኛሉ ብለዋል።
ይህንን ውሳኔ ስትወስኑ እንደ ማንኛውም የከተማችን ሰራተኞች፣ የስራ ኃላፊዎች በደሞዛችሁ በተለያየ ቁሳቁስ ከመከላከያ ሰራዊታችን ጎን በመቆም አስተዋጽኦ ስታደርጉ ነበረ። ይህ አይበቃም፣ በሙያችንም ከመከላከያ ሰራዊታችን ጎን እንቆማለን፣ ክብርን እንሰጠዋለን፣ ፍቅራችንን እንገልጻለን። እኛ ይህንን ሙያ ይዘን አንድም የሰራዊት አባል የህክምና እርዳታ በወቅቱና በበቂ ሁኔታ በማጣት ምክንያት ልናጣው አይገባም፣ አብረነው እንቆማለን ብላችሁ የወሰናችሁት ውሳኔ በራሴም በከተማ አስተዳደርም ስም ለእናንተ ያለንን ክብር ታሪክም ሲያስባችሁ እንደሚቆይ እንደሚኖር ላረጋግጥላችሁ ወዳለሁ።
የከተማ አስተዳደሩም የህክምና ባለሙያዎቹ የሚያስፈልጋቸውን ሁሉ ለማሟላት ዝግጁ መሆኑን የገለጹት ወይዘሮ አዳነች አቤቤ የጤና ባለሙያዎቹ በሄዱበት ተልእኮ በድል እንዲመለሱ የመልካም ምኞት መግለጫ አስተላልፈዋል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በዚህ ወቅት የጤና ባለሙያዎች የመከላከያ ሰራዊቱን ለማገልገል እድል በማግኘታችሁ እንኳን ደስ አላችሁ ብሏል።
ህይወታቸውን ለእኛ ሲሉ ለየሰው ላለው ጀግና የመከላከያ ሰራዊታችን ይሄ ምስጋና የምናቀርብበት ነው። እነሱን የምንረዳበት ብቻ ሳይሆን በዚህ አገር ጭንቅ ውስጥ በገባበት ወቅት ቤታቸውን፣ ቤተሰባቸውን፣ ልጆቻቸውን ትተው የእኛን ህልውና ለማስጠበቅ ውድ ህይወታቸውን እየሰው ያለን የመከላከያ ሰራዊትን ማገልገል በራሱ ትልቅ ይሄ ከስጦታን በላይ ትልቅ ስጦታ ነው ብዬ ነው ማምነው። እንደ አንድ የጤና ባለሙያ ይህንን እድል አግኝቼ ዛሬ እዚህ ፊታችሁ እናንተን በማስተባበሬ ትልቅ ኩራትና ትልቅ አክብሮት ነው የሚሰማኝና እናንተን ጥሪያችንን አክብራችሁ ውድ የሆነውን ህይወታቸውን እየሰው ላለው የመከላከያ ሰራዊት ለማገልገል ሙያችሁን፣ ጊዜያችሁን እንዲሁም ሁሉም ነገራችሁን ትታችሁ ስለመጣችሁ በራሴና በከተማ መስተዳደር ስም እጅግ አድርጌ ላመሰግናችሁ እወዳለሁ።
የሀገር መከላከያ ሰራዊቱን ለማገዝ ወደ ስፍራ ያቀኑት የህክምና ባለሙያዎች በበኩላቸው የሀገር ጥሪን በመቀበል ሰራዊቱን በሙያቸው አስፈላጊውን ድጋፍ ለማድረግ ዝግጁ መሆናቸውን ገልጿል። ዶክተር አየለ ተሾመ ከየካቲት ሆስፒታል የሀገር መከላከያ ሰራዊት በህክምና ለመርዳት ወደ ጦር ግንባር ዛሬ ከተሸኙት ውስጥ ናቸው። እንዲህ ብለዋል።
ሁላችንም እንግዲህ አገር ሲኖር ነው የምንኖረው። ስለዚህ አገር ደግሞ እንደዚህ አይነት አደጋ በደረሰችበት ሁኔታ ላይ አገርን ለማስቀጠል የሄደን ኃይል ከኋላው ደጀን ሆነን የሚደርስበትን ጉዳት የአቅማችንን አገልግሎት እየሰጠን ወደ ህክምና ተቋም እንዲደርሱ ማድረግ፣ ህይወታቸው እንዲቀጥል ማድረግ ከክብርም በላይ ክብር ነውና ስለዚህ ያው እንግዲህ የሀገርን ማንነት ሁሉም ሰው ያውቀዋል እና እኔ በዛ ልክ ነው የምሰፋው። መጀመሪያ ሀገር ነው፣ ሌላው ነገር በኋላ ይደርሳል ብዬ ስለማስብ የተበተነ የተተራመሰ ሀገር እንደ ሌላ ሀገር እንዳየ ነው ማየት አንፈልግም። ስለዚህ በዛ ልክ ነው አስበንም እየሄድን ያለ ነው።
ሲስተር ሰብሌ ተፈራ ከጋንዲ ሆስፒታል ዛሬ በፍቃዳቸው በሙያቸው የሀገር መከላከያን ለመርዳት ወደ ጦር ግንባር መሄዳቸውን ተናግረዋል።
እኔ በጣም ከሚገባ በላይ ደስ ብሎኛል።
እነታ አዲስ እንደተወለድኩ ያህል ነው የሚሰማኝ። በቃ ደስታዬ መግለጫው እንደሌለው ለመከላከያ ሰራዊታችን ያለኝ መስዋዕትነት ሁሉ ከፍላለሁ። በቃ በጣም ነው ደስ ያለኝ። በመጀመሪያም ስመጣ በቃ በጣም ደስተኛ ነኝ። ይሄን ከማሰባቸው በፊት ራሱ እኔ ፍላጎቱ ነበረኝ እና በጣም ደስ ብሎኛል። እስከ ህይወትነት መስዋዕትነትም ቢሆን ምንም ችግር የለኝም። እስከ መጨረሻው ድረስ እጋፈጣለሁ፣ እሄዳለሁ።
በሙያቸው ለማገልገል ከተጓዙት መካከል የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላን ጨምሮ 10 ስፔሻሊስት ሐኪሞች፣ 24 ነርሶችን ጨምሮ በአጠቃላይ 48 የሕክምና ባለሙያዎች ይገኙበታል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የኢትዮጵያ ፌዴራል መንግስት ህግ የማስከበር እንቅስቃሴ የሚለውና የህወሓት መሪዎች በበኩላቸው በትግራይ ላይ የተከፈተ ጦርነት የሚሉት እየተባባሰ መሆኑ ይታያል። ስለ መንግስቱ እንቅስቃሴና ስለ ሀገሪቱም አጠቃላይ ሁኔታ በጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ዶክተር ቢቂላ ሁሪሳ ከአሜሪካ ድምፅ ጋር ሰፊ ቃለ ምልልስ አድርገዋል። የመጀመሪያው ክፍል በትናንትናው ምሽት ስርጭታችን ተላልፏል። ተከታዩን ክፍል በአጭሩ ቀጥለን እናሰማችሁ። ሰለሞን አባተ ነው ዶክተር ቢቂላን ያነጋገረው።
ይሄ ጫና እየበረታ ከሄደ ምናልባት ህወሓት ላይ ከግንባር ውጊያ ወደ ሽምቅ ውጊያ ሊዞር ይችላል የሚል ሀሳብ ያንጸባረቁ የዓለም አቀፍ ተቋማት ተንታኞች አሉ። ለምሳሌ አይሲጂን ወይም ቅድም የጠቀስኩትን የግጭቶች መፍትሄ አፈላላጊ ቡድንን መጥቀስ እችላለሁ። እና በዚህ በኩልስ ምን አይነት ሀሳብ አላችሁ እናንተ?
በጣም ትክክል ነው። ይሄ ቆንጆ ጥያቄ ነው ያነሳኸው። ማይካድራ ላይ የሆነው ነገር ይሄን የሚያሳይ ነው። በሰሜን ምዕራብ ትግራይ ማይካድራ በሚባል ቦታ ላይ የተደረገው ባህሪ፣ በተለይ ሉግዲ በሚባል ቦታ ላይ ይሄ ኃይል በመከላከያ ጦሩ ከተሸነፈ በኋላ ወደ ከተማ በመግባት ለብሶ የነበረውን የወታደራዊ ዩኒፎርም በመቀየር እና ሲቪል በመልበስ በሰላማዊ ዜጎች መንደር ውስጥ በመግባት ነው ሰዎችን በማንነታቸው ለይቶ ከትግርኛ ተናጋሪ ውጭ የሆኑትን ሰዎች በስለት አርዶ ገላቸውን መንገድ ላይ በትኖ የሄደው። ስለዚህ ይህ ኃይል እንደ ሶስተኛ አማራጭ የሚጠቀመው ዜጎችን በከፍተኛ ሁኔታ የማጥቃት፣ ሽብር የመንዛት፣ ከተማ ውስጥ የተለያዩ አደጋዎችን የማድረስ እና መንግስት ተረጋግቶ ኢኮኖሚያዊና ማህበራዊ ስራዎችን እንዳይሰራ የማድረግ አዝማሚያ ስላለው አሁን አዲስ አበባ ላይ የሚታየው በፍተሻ እየተገኘ ያሉ ጦር መሳሪያዎች እስከ መካከለኛ ጦር መሳሪያዎች ድረስ እስከ ፈንጂዎች እና ቦምቦች ድረስ ከግለሰቦች ቤቶች ጭምር እየተገኙ ስለሆነ በከፍተኛ ሁኔታ ይሄ ኃይል ተሸንፎ ወደ ሽምቅ ውጊያና ወደ አሸባሪነት እንዳይሸጋገር ከፍተኛ ጥረት እየተደረገ ነው። በዚህ ሁኔታ በተለያዩ የከተማው አካባቢዎችም በሀገሪቱ በሚገኙ የከተማይቱ አካባቢዎች ይሄን ኃይል የማምከንና ተሸንፎ ወዳልተገባ የሽብር ተግባር እንዳይሸጋገር የሚያደርጉ በየቦታው ህግን የማስከበርና ወንጀልን ቀድሞ የመከላከል ስራዎች በተቀናጀ ሁኔታ እየተከናወኑ ነው። ወደፊትም መከናወን አለባቸው የሚል እምነት አለኝ። ዜጎችን በዚህ ሂደት ውስጥ አካባቢያቸውን በመጠበቅና የተለዩ አዝማሚያዎችና እንቅስቃሴዎች በሚኖሩበት ጊዜ ለህግ አስከባሪ አካላት በመጠቆም አሸባሪ የሆኑ አዝማሚያዎችና እንቅስቃሴዎችን የመጥፋት ስራ ላይ መሳተፍ አለባቸው እንጂ ያነሳሁት ትክክል ነው፣ ወደ አሸባሪና ወደ አጥፊ ቡድንነት ሊሸጋገር ይችላል።
ዶክተር ቢቂላ፣ የተለያዩ ድርጅቶች እርስዎም ያነሱልኝን የማይካድራን ሁኔታ አስመልክቶ መግለጫ ያወጣውን አምነስቲ ኢንተርናሽናልን ጨምሮ በምድር ላይ ያሉ ሁኔታዎችን በትክክል ለመከታተል የሚያመች ነገር እንደሌለ፣ መገናኛዎች መቋረጣቸውም ያለውን ሁኔታ ሙሉውን ገጽታ ለማግኘት አስቸጋሪ እንደሆነ እየገለጹ ነው ያሉት። እናንተ ሁኔታዎች ግልጽ እንዲሆኑ፣ ሌሎችም ማየት እንዲችሉ፣ በቅርበት መከታተል እንዲችሉ የምታደርጉት ጥረት የምታመቻቹት ሁኔታ አለ? ለእነዚህ ዓለም አቀፍ ተቋማትም ይሁን ለሌሎች መንግስታት የምታደርሱባቸው መንገዶች ወይም እነሱ ገብተው እንዲያዩ የምታደርጉባቸው ሁኔታዎች አሉ? ግልጽነታችሁ እስከምንድን ነው?
አዎ፣ እንግዲህ በጣም ቆንጆ ጥያቄ ነው ያነሳኸው። በማይካድራ የሆነው ነገር በተለያየ አጋጣሚም ለመስማት እንደምንሞክረው ሪፖርቶች በቀን በቀን እየመጡ ነው። የጦር ወንጀል ተደርጎ ሊጠቀስ የሚችል ተግባር በመሆኑ ምክንያት ከትናንትና ወዲያ ከተለያየ ቦታ የተውጣጡ የውጭ ሀገር ጋዜጠኞች ቦታውን ሄዶ የሚመለከቱበትና በገለልተኛ ሁኔታ ወገንተኛ ባልሆነ ሁኔታ ህብረተሰቡንም አናግረው የተለያዩ የህብረተሰብ ክፍሎችን መረጃ ሰብስበው እዛ አካባቢ የተከሰተውን ነገር የሟች ቤተሰቦችንም ሆነ ሌሎች የመረጃ ምንጮችን ተጠቅመው መሬት ላይ ያለውን እውነታ እንዲዘግቡ የሚል ውሳኔ ወስነናል። አሁን በቅርብ ያ ነገር ይሳካል ብዬ አምናለሁ። የተለያዩ አገር ጋዜጠኞች ፕሮፌሽናሊ ኒውትራል ሆነው ሄደው ይሄን ጉዳይ ዘግበው መሬት ላይ ያለውን እውነታ ይዘው መጥተው ለዓለም አቀፉ ማህበረሰብ እንደሚያሳውቁ ተስፋ አደርጋለሁ። በዚያ መንገድ በእኛ በኩል ዝግጁነትም አለ። እቅዱም አለ ማለት ነው። በቅርቡ እናደርጋለን።
ይሄ እንግዲህ ህወሓት አድርሷቸዋል የሚባሉ ጉዳቶችን ብቻ ሳይሆን እናንተስ ራሳችሁ የምታካሂዷቸውን እንቅስቃሴዎች የመከላከያ ኃይሉ ድብደባ ፈጽሞባቸዋል የሚባሉ አካባቢዎችን ወይም ደግሞ በሲቪሎች ላይ ጉዳት አድርሷል ኃይሉ የሚባሉ አካባቢዎች ላይ እነዚህ የተለያዩ አካላት ጋዜጠኞችም ዓለም አቀፍ ድርጅቶችም የውጭ መንግስታት ተጠሪዎችም ገብተው እንዳይ ውስጥ ታደርጋላችሁ? ትፈቅዳላችሁ?
ይህ ምንም ጥያቄ የለውም። በዚህ ህግን በማስከበር ሂደት በተለያየ አጋጣሚ ሊፈጠሩ የሚችሉ ችግሮች ካሉ የሚከፈቱ አካባቢዎች ለህዝቡ ነጻ ነጻ እየሆኑ ነው የሚሄዱት። ስለዚህ በዛ አጋጣሚ ወደፊት የትኞቹን ጋዜጠኞች ዓለም አቀፍ ማህበረሰቡን አክሰስ ኖሮት እዚህ አካባቢ የተከናወነው ምንድን ነው? የደረሰው ጉዳትስ ምንድን ነው? ለደረሱት ጉዳቶች ተጠያቂ ኃላፊነት የሚወስደው ማን ነው የሚለውን በግልጽ እየታወቀ ዓለም አቀፉ ማህበረሰብም እውነታውን እየተረዳ የሚሄድበት ስርዓት ይዘረጋል የሚል እምነት አለኝ። መንግስትም በዛ መንገድ ቁርጠኛ ነው። ይህም ደግሞ እየተደረገ ያለው ህግን የማስከበር ዘመቻ በተጠናቀቀ ወቅት እንዲሁም በተከፈቱ አካባቢዎች ሁሉ ያለውን እውነታ ዓለም አቀፉ ማህበረሰብ እያወቀው እንዲሄድ የማድረግ ከፍተኛ ቁርጠኝነት አለ በመንግስት በኩል።
እንግዲህ እንዲህ አይነት ሁኔታ ያለው ሰሜኑ በኩል ብቻ ሳይሆን በምዕራብም እንዲሁ እንቅስቃሴ እንዳለ ይታወቃል። የጸጥታ መደፍረስ አለ። እዛስ ያለው ሁኔታ ምን ይመስላል? አሁን ዶክተር ቢቄላ
እንግዲህ ኢትዮጵያ ውስጥ ያለው ትልቁ ፈተና የጽንፈኝነት ፈተና ነው። የኔ ወገን ብቻ ይቅደም፣ የኔ ብሔር ብቻ ይቅደም የሚል ባለፉት 27 ዓመታት አገራዊ ስዕል ላይ አብሮነት ላይ ቢግ ፒክቸር ላይ እየሰራን ባለመምጣታችን ምክንያት ኢትዮጵያ ውስጥ የኔ ብሔር የኔ ወገን የሚል ነገር እየገነገነ መጥቶ ነው። በምዕራብ ኢትዮጵያ የምታየውም ከኦነግ ሸኔ ጋር ተገናኝቶ ያለውም ደምን የማፋሰስ ወንድምን የመግደል ሌሎችን በማንነት ለይቶ ጥቃት የመሰንዘር ተግባራት የሚታዩት በዚህ ሂደት ውስጥም በዋና አቀነባባሪነትና ተባባሪነት ራሱ የውሃት ውስጥ ያለው ጁንታ ቡድን አለበት። በምዕራብ ያለው ሁኔታ እየተስተካከለ ይመጣል የሚል እምነት አለን። የእቅዱ ማዕከል የስትራቴጂው ማዕከልና የትጥቅና ትንቁ ማዕከል የሆነው የህወሓት ቡድን እየተመታ በሚሄድበት ወቅት በምዕራብ ኢትዮጵያ ያለውን ነገር በዚያው ልክ እየተስተካከለ ይመጣል የሚል እምነት አለን። ብዙ ሰዎች እየተማረኩ ነው። ብዙ ሰዎች ተይዘው ወደ ህግ እንዲቀርቡ እየተደረገ ነው። በትግራይ ክልል እየተከናወነ ካለ ህግን የማስከበር ዘመቻ ጎን ለጎን ምዕራብ ኢትዮጵያ ያለውን ሁኔታ በዛው ልክ እየተሻሻለ ይመጣል የሚል ትልቅ እምነት ነው ያለን።
ከዚህ በፊት በተለይ በምዕራብ አካባቢ ባሉ ቦታዎች ላይ ይፈጸሙ ለነበሩ ሁኔታዎች መንግስትን የሚከሱ አሉ። እጅግ በጣም ለዘብተኛ ሆኗል ወይም ደግሞ የመንግስትነት ባህሪ ባለማሳየቱ ቅድም የሚሉትን ህግን የማስከበር ዜጎችን የመጠበቅ ኃላፊነቱን ባለመወጣቱ ነው የደረሰው ያ ሁሉ እያሉ በተደጋጋሚ የሚከሱ ወገኖች አሉ። ለመሆኑ የዶክተር አብይ መንግስት ኃላፊነት ይወስዳል እንደዚህ ሁኔታዎች ለእንዲህ አይነት አደጋዎች?
አዎ፣ እንግዲህ ይሄን በተደጋጋሚ እኛ ውስጥ በተለይ በራሱ በአመራር ውስጥ በተደጋጋሚ ሲነሳ የነበረ ጉዳይ ነው። በመጀመሪያ ለሀገራችን የዴሞክራሲ ስርዓት ግንባታ በየትኛውም የዓለም ኮርነር ያላችሁ ተፎካካሪ ፓርቲዎች ኑ እና በጋራ እንስራ ሲባል ከመጡ ፓርቲዎች ውስጥ አንዱ ትጥቅ ይዞ ጫካ የነበረ ፓርቲ ጭምር ነው ሀገር እንዲገባ የተደረገው። በአጋጣሚ በሰላም ትጥቅ ፈቶ መግባቱን ትቶ ከነትጥቁ ጫካ ከገባው ቡድን ውስጥ አንዱ አሁን በምዕራብ ኢትዮጵያ የሚታየው ከኦነግ ሸኔ ጋር ተያይዞ ያለው ቡድን ነው። ይህም ቡድን በተደጋጋሚ ህዝብ ውስጥ በሚንቀሳቀስበት ወቅት ከዚህ በፊት የትግል አርማዬ ነው ብሎ ይከተለው የነበረ በመሆኑ በተለይ ደግሞ በኦሮሞ ህዝብ ዘንድ የትግል ኢንስቲቱሽን ተደርጎ ይቆጠር የነበረ በመሆኑ ልክ እንደመጣ እርምጃ መውሰዱ ላይ ማተኮር አልነበረ አስፈላጊ የነበረው። ውይይቶች ላይ ቅድሚያ መስጠት፣ እንደገና ማግባባት ላይ ቅድሚያ መስጠት፣ ይሄ ቡድን በሰላማዊ መንገድ ችግር እንዲፈታና በሰላማዊ የፖለቲካ ትግል ስልጣን መያዝ የሚችልበት ሁኔታ እንዲመቻችለት ሰላማዊ የሆነውን መንገድ ለመክፈት በተደረገው ጥረት ውስጥ መዘናጋት ታይቷል ቢባል ማጋነን አይሆንም። በተወሰነ መልኩ ይህም ቡድን ወዲያው እርምጃ ቢወሰድ ኖሮ ምዕራብ ኢትዮጵያ ካለው ማህበረሰብ ጋር የመጋጨት ሁኔታ ይፈጠር ነበረ። አንድ አመት፣ ሁለት አመት፣ ሶስት አመት እየሆነ ሲሄድ ግን ህዝቡን የራሱን ህዝብ ደም ማፍሰስ ሲጀምር፣ መዝረፍ ሲጀምር፣ አስገድዶ መድፈር ሲጀምር፣ ከገደለ በኋላ አስክሬን ማቃጠል ሲጀምር፣ በከፍተኛ ሁኔታ ሰብአዊ መብቶችን መጣ ሲጀምር፣ ሰውን በቆሙ ቆዳውን መግፈፍ ሲጀምር፣ ራሱ ህዝቡ ሰላማዊ ሰልፍ እየወጣ በከፍተኛ ሁኔታ ማውገዝና ይህም ቡድን ተለያችን ላይ አደብ አስገዙ ማለት ጀመረ። በዚህ ጊዜ ነው መንግስት ራሱ በፊት የወደው የነበረው ህዝብ አሁን ይህን ሰው በላ ቡድን ራሱ ህዝቡ ማውገዝ በመጀመሩ ምክንያት ጣልቃ መግባት የጀመረው እንጂ በዛ ምክንያት የተፈጠረ ሆደ ሰፊነት ነው። በሆደ ሰፊነት ውስጥ ደግሞ የተከፈለ ዋጋ አለ። ይሄን የተከፈለውን ዋጋ መካድ አይቻልም።
አድማጮች፣ አሁን አፍሪካ ነክ ርዕሶች። ዓለም አቀፉ የግጭቶች አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ ሶማሊያ ምክር ቤታዊና ፕሬዝዳንታዊ ምርጫ ለማካሄድ የሚያስፈልጋትን ዝግጅት በማድረጉ ረገድ ዘግይታለች ብሏል። ዋና መስሪያ ቤቱን ብራስልስ ያደረገው በዓለም ዙሪያ በተከሰቱ ቀውሶች ላይ ጥናት የሚያካሄደው ይህ ተቋም በእርስ በርስ አለመስማማትና ከምርጫ ጋር የተያያዙ ግጭቶች አያያዝ ዘዴ ባለመቀየሱ የሶማሊያ የምርጫ ሂደት አደጋ ላይ መውደቁን ጠቁሟል። የአሜሪካ ድምፅ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ለሳምንቱ አፍሪካ ነክ ርዕሶች እንዲህ አቀናብረዋለች።
የሶማሊያ መንግስት እስከ መጪው የካቲት ወር ባለው ጊዜ ምርጫ ለማካሄድ ያወጣው እቅድ በመጀመሪያው የምርጫ ዙር የሚወክሏቸውን ጎሳዎች አመራረጥ ላይ ያልተደሰቱ ተቃዋሚ ቡድኖች እየተቃወሙት መሆናቸው ታውቋል። የሶማሊያ ጎሳዎች ለምክር ቤት አባልነት የሚወክሏቸውን ሰዎች የሚመርጡበት ልዩ ቀጥተኛ ያልሆነ ምርጫ አለ። ከዚያም 275 የሚሆኑት የህዝብ ተወካዮችና 59 የህግ መወሰኛ ምክር ቤት አባላት የሀገሪቱን ፕሬዝደንት ይመርጣሉ። በዓለም አቀፉ ክራይሲስ ቡድን ስለ ሶማሊያ ጉዳይ የሚተነትኑት ኦማር ማህሙድ በመካከላቸው ያለው አለመግባባት የምርጫ ሂደቱን ሊጎዳ እንደሚችል ገልጸዋል።
I think it'll be a little difficult with the timelines in place. So we've already seen some slippage around that. The Federal Electoral Commission
የተቀመጠው እቅድ ሲታይ ከባድ የሚሆን ይመስለኛል። ለምሳሌ የፌደራል የምርጫ ኮሚሽን አመሰራረት በታቀደው መሰረት አልሆነም። ኮሚሽኑ የተሰየመው ለጥቂት ሳምንታት ያህል ጊዜ ሳይወሰንበት ነው። ስለ ምርጫ ኮሚሽኑ ሁኔታ ገና የሚታወቅ ነገር የለም። የቀረቡትም ስሞች በሚመለከትም አለመስማማት አለ። የፖለቲካ ተቃውሞ ያለውም እዚያ ላይ ነው።
ሌላው ችግር ደግሞ በምርጫው ሂደት ወቅት ጥብቅነት ይመለከታል የተባለው ኮሚቴ ስብጥር ነው። ኮሚቴውን ለመመስረት የተስማሙት ማዕከላዊ መንግስትና የሀገሪቱ ፌዴራል ክፍላተ ግዛት አባላት ናቸው። ነገር ግን 12 ለፕሬዝዳንትነት የሚወዳደሩ ሰዎች ያወጡት መግለጫ የቀረበው ስም ዝርዝር በስለላ አገልግሎት ሰራተኞችና አንዳንድ የመንግስት ሰራተኞች የተሞላ ነው ይላሉ። የሶማሊያው ምክትል ጠቅላይ ሚኒስትር ማህዲ ጉላይድ በመንግስት የቀረቡትን ስም ዝርዝሮች አንቀበልም የሚለው መግለጫ አስገርሞኛል ሲሉ በፌስቡክ ገጻቸው ጽፈዋል። የወቅቱ የሶማሊያ ምክር ቤት አባል አብዲ አሊ ሐሰን በበኩላቸው መሪዎቹ የተሰማሩበት የምርጫ ሞዴል ለሀገሪቱ እድገት እንቅፋት ነው ይላሉ።
ማዳይ የዋፒንዛኒ ሃያ ነው ያስኪያለ ሲዮ ማፊያ የሚሆን ማይጊዞ ያው ኪላባራ ባናፖሺንዶ
እጥተኛ ያልሆነው ምርጫ በሙስና የተሞላ ነው ይላሉ ሐሰን። የዘመድ አዝማድ አሰራር ያለበት ነው። የአሸባሪ ቡድኖች ድምጽም ሊኖርበት ይችላል ሲሉም አክለዋል። እኔ ምንጊዜም ቢሆን አንድ ሰው አንድ ድምጽ የሚለውን የምርጫ ቅርን ነው የሚደግፈው። ሁለተኛ ቀጥተኛ ያልሆነ ምርጫን አልደግፍም ሲሉ አብዲ አሊ ሐሰን አስገንዝበዋል። ዑመር ማህሙድ ታዲያ የምክር ቤቱና ፕሬዝዳንታዊ ምርጫ በተቀመጠለት የጊዜ ገደብ መሰረት ለማካሄድ ካልተቻለ ታማኒ ምርጫ ለማካሄድ ሲባል የሶማሊያ መሪዎች ስራ ጊዜያቸውን ለጥቂት ወራት ለማራዘም መስማማት አለባቸው ብለዋል።
At the end of the day, that's an option we throw out there, but it absolutely must be consensus-based.
በመጨረሻ ልናቀርብ የምንችለው አማራጭ ይህ ነው። ነገር ግን በመግባባት ላይ መመስረት አለበት። በመግባባት ላይ የተመሰረተ ውሳኔ ላይ ለመድረስ የሚቻለውም አንደኛው ጊዜ ውስን እንዲሆን በማድረግ ነው። ሁለተኛው ደግሞ በቴክኒካዊ ስራዎች ላይ በማተኮር ነው። ስለሆነም ዓለም አቀፍ ማህበረሰብ ወይም ሌሎች ወገኖች ይህን ጉዳይ ሊመለከቱ የሚችሉበት አማራጭ አለ። ውሎ አድሮ ውሳኔው የሶማሊያ ባለድርሻዎች ይሆናል ማለት ነው።
ዓለም አቀፉ የቀውስን ጉዳይ የሚከታተለው ቡድን የሶማሊያ ፖለቲከኞች የምርጫውን ጊዜ በሚመለከት ትንሽ ማስተካከል ቢደረግ ችግር እንደሌለባቸው መግለጹ አልቀረም። አድማጮች፣ የሶማሊያ ምርጫን በሚመለከት የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳብ ፕሮግራም እዚህ ላይ ያበቃ። ያስተናግድኳችሁ አሉላ ከበደ ከአቀናባሪ ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩት ባልደረቦቻችን ጋር በመሆን በዚሁ ይሰናበታለሁ። ነገ ማክሰኞ ከምሽቱ 3 ሰዓት ላይ መልሰን እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። Thank you.